faig a un i general. በመጽሐፍታለን ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 6 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓ.ም። ክፍል 6 ከብቸኛ እስር ክፍል ወጥቼ ከሌሎች እስረኞች ጋር ከተቀየጥኩ በኋላ በመጀመሪያው የእረፍት ሰዓት ላይ እንደወጣው ሌሎቹ እስረኞች ወደ እረፍት ቦታቸው ሲሄዱ እኔ ግን ወደ መታጠቢያ ቤት ደርሼ ስለነበር ወደ ማረፊያው ክፍት ቦታ የደረስኩት ያየሁት ነገር በፍጹም አልገባኝም ነበር። ምክንያቱም ስለዚህ እስረኞቹ በሙሉ በሁለት ተቀናጅተው ያንን ክፍት ቦታ ያለማቋረጥ ፈጠን ባለ እርምጃ ይዞሩታል። ዘቦቹ ስፖርት ወይም ሰልፍ የሚያሰልፏቸው መስሎኝ ቆም ብዬ ባያቸው በአካባቢው ምንም ዘብ የለም። አረማመዳቸውም ፍጥነቱ እንደሆነ ነው እንጂ የሚመሳሰለው በተረፈ ልክ ከገበያ የሚመለሱ ነበር የሚመስሉት። የማናቀው ነገር ውስጥ እንዳልቀየጥ ብዬ ቆም ብዬ ተመለከታቸው። አንድ ሁሉም ሰልፈኞች በጥንት ሲጓዙ አጣማጅ አጥተው ለብቻው የነበረ እስረኛ ቦታ ወይም አጣማጅ እየፈለጉ መስሎት ና ከኔ ጋር እንዙር ብሎኝ ከሱ ጋር ተጎዳኝቼ መዞሬን ቀጠም። ነገሩ እንዳልገባኝ ሲረዳ ነው ያ እስረኛ ይሄ ያዙሪት ጉዞ እስረኛው በእረፍት ጊዜው እግሩን ለማፍታታት ሲል የሚያደርገው እንቅስቃሴ እንደሆነ የገለጸልኝ። ያው በኋላ እኔም ለምጄው 5 ዓመታት ሙሉ እንዳበደ ሰው አንድ ቦታ ላይ ተሽከረከር ልኖር በመጀመሪያ ሳየው የእብድ ስራ ነበር የመሰለኝ። ወታደር ፖሊስ እስር ቤት ከተመለስኩ በኋላ ያንን የእስር ቤቱን ካድሬ ያስተራለቃ የህክምና ባለሙያ ድሬሰር ለዓለምን ለማመጥና የሱን ሾርኔ ላለመስማት ወደ ክሊኒክ ሄጄ ላለመታከም በመወሰኔ ባለው የእስረኛ ህክምና ብቻ ቁስሌ ለማዳን ብዙ ጊዜ ፈጀበት። አንዳንድ በቋፍ ተንጠልጥለው የነበሩ የግሬና የእጄ ጣት ጥፍሮች መውደቅና አዲስ ጥፍር ሁሉ መተካት ጀመረ። በሸክም ወጥቼ ግድግዳ ተደግፌ ፀሐይ ከመሞቅ በድጋፍ ተራምጄ መውጣትና ፀሐይ መሞቅ ጀመርኩ። እንደዚህ እያልኩ እየተሻለ ይሄድ ግን የብርሃኑን ዛቻ የማስታወስ ሁኔታ እየጨመረ ይሄድ ጀመር። ምክንያቱም በተደጋጋሚ እንደሰማሁትና እንዳየሁት ብርሃኑ የገረፋቸውን ሰዎች የሚገድለው ቁስላቸው ጠገግ ብሎ ለመኖር መጓጓት በሚጀምሩበት ጊዜ ስለሆነ የቁስሌ እየዳነ መሄድ ቢያስደስተኝም በሌላ በኩል ግን የምሞትበት ጊዜ እየተጠጋ መምጣቱ ደግሞ አሳሰበኝ። መቼም በዚያ ሰሞን አካባቢ በተለይ ረፍት ላይ ሆነን የትሩ ግቢ የብረት በር ከተከፈተ ሁሉ ጊዜ የምጠብቀው አንድ የደርግ መርማሪ መጥቶ ስሜን ጠርቶ እንደሚወስደኝ ነበር። እንዲህ እንዲህ እያለ ቁስሌ እየጠገገ እኔም እየበረታ ምንም እንኳን ሌሎቹን እስረኞች ተቀይጬ ያችን ትንሽ ሜዳ አሂዶ እንደያዘ በሬ መዞር ባልጀምርም ቀስ እያልኩ እያነከስኩ መራመድ ጀመርኩ። አንድ ቀን እንደዚሁ የጠዋት ረፍታችንን ወጥተን ሌሎቹ እስረኞች እንደተለመደው በጥንት ሲዞሩ፣ እኔ ግን እዚያች የእስር ቤቱን የውጭ በር የምታሳየው የተለመደች ቦታዬ ላይ ቁጭ ብዬ ፀሐይ ስሞቅ የእስር ቤቱ የውጭ በር ሊከፈት ሲንገጫገጭ ሰማሁና ወደ በሩ አፈጠጥ። ትንሽ ቆይቶ በሩ ሲከፈት ሻለቃ ብርሃኑ የሲቪል ልብሱን እንደለበሰ ዘው ብሎ ገባ። ሰውነቴ ሁለት የተከፈለ መሰለኝ። በቃ ዛሬ ናት ያች ዕለት ማለት ነው ብዬ አፍጬ ቀረው። ወዲያው ሁኔታው ሁሉ ተዘበራረቀ። አጅበውት የመጡት የራሱ አንጋቾችና ጋሻ ጃግሬዎች የመሰሉኝ ስመለከታቸው ጠመንጃቸውን አፈሙዝ ወደ ሻለቃ ብርሃኑ ሲያዞሩበትና እጁን ወደ ላይ እንዲዘረጋ ሲያደርጉት አየሁ። ነገሩ ጭራሽ አልገባኝ አለ። በሐሳቤ ነው የምመኘውን ነገር እያየሁ ያለሁት ወይስ ወታደሮቹ ብርሃኑ ላይ ነው መሳሪያቸውን የደገኑት? የተዘበራረቀ ትርኢት ሆነብኝ። ነገሩን በደንብ አጣርቼ ሳይገባኝ ወዲያው የእስር ቤቱ ኃላፊ የነበረው የመቶ አለቃ ሲበር መጣና ዘቦቹን እያቻኮለ እስረኞቹን በሙሉ የፖለቲካም ሆነ የስነ ስርዓቶቹን ወደ ውስጥ አስገቧቸው በየክፍላቸው እንዲሆኑ ብሎ የተቻኮለ ትዕዛዝ ሲያስተላልፍ ዘቦቹ ሁሉንም እስረኛ እያሳደፉ በየክፍሉ ማስገባት ጀመሩ። እኔ ግን አንደኛ የተቀመጥኩበት ቦታ ከሌሎቹ ራቅ ያለ ስለነበረና ቁስለኛም ስለነበር ሳልቻኮል ረጋ ብዬ እያነኮስ ሆነ ብዬ ያለመንገዴ እርሱን ጠጋ ብዬ ለማየት በሚያስችለኝ አካባቢ አድርጌ ሲሄድ ብርሃኑን በደንብ አየሁት። አይን ለአይን ይጠምጥም አልን። ግን በጣም ስለደነገጠ ይወቀኝ አይወቀኝ ወይም ዝም ብሎ በድኑን እንደሆነ ያፈጠጠብኝ አላውቅም። ያ ሁሉ ማበጡና መንጠራራቱ ጠፍቶ በጣም ድንግጥ ብሎ ሹክክ ብሏል። ወዲያው ወደ እስር ክፍላችን እንደተመለስ እስረኛው ሁሉ እንደዚያ ተቻክሎ ወደ እስር ክፍሉ እንዲመለስ የተደረገበት ምክንያት በግልጽ ስላልገባው አንዱ አንድ ሲል አንዱ ደግሞ ሌላ ነገር ሲገምት ቀስ ብዬ አብሮኝ ለተዛተበት ጓደኛዬ ዘንድሮ ሳንተርፍ አንቀርም ብርሃኑ ከበደን ነው አሁን ያመጧት ስለው በጭራሽ አላመነኝም። እርግጠኛ ነህ? በደንብ አይተሃታል? ራሷ ናት ብሎ ለማረጋገጥ ጠየቀኝና አረጋገጥኩለት። አዲሶቹ እስረኞች እነ ሻለቃ ብርሃኑ ከገቡና ሁኔታው ከተረጋጋ በኋላ በተለይ የስነ ስርዓት እስረኞች ወዲያው ከክፍላቸው ወጥተው ያው ግቢ ውስጥ እንደልባቸው መዘዋወራቸውንና ወሬ መሰብሰባቸውን ቀጠሉ። ከሰዓት በኋላ ስንወጣ ዝርዝር ወሬያችንን አገኘን። የተያዘው ራሱ ሻለቃ ብርሃኑ ከበደ ነው። ከነ ኮሎኔል ሽታይና ከነ ቺፍ ካሳይ ጋር በመሆን የመንግስቱ ኃይለማርያምን ቡድኖች ገልብጠው ስልጣን ላይ ሊቀመጡ ነበር ተብሎ ተወራ። ሌሎቹ ሲታሰሩ ብርሃኑ ምርመራ ሊያጣራ ወደ መቀሌ ሄዶ ነበር አሉ እና ከመቀሌ ሲመለስ እውጭ እንዳለ እንዳይዙት እሱም ሆነ ደጋፊዎቹ ግርግር ይፈጥሩ ይሆናል ብለው ፈርተውት ነው መሰል ገና ቢሮው ሳይገባ እዛው አውሮፕላን ማረፊያ መልክተኞች ጠብቀው ወታደር ፖሊስ እስር ቤት ያሉት እስረኞች አምፀው ችግር ስለተፈጠረ እዚህ ከመምጣት በፊት በቀጥታ እዚያ ሄደህ ነገሩን አብረደህ እንድትመጣ የሚል መልእክትና ትዕዛዝ ደርሶት ነው አሉ ሲበር ወደ ወታደር ፖሊስ እስር ቤት የመጣው። መቼም ከአውሮፕላን ማረፊያው ወታደር ፖሊስ እስር ቤት እስኪደርስ ድረስ እዚያ ያለነውን እስረኞች በተለይ የሚያውቀንን እንዴት አሰቃይቶ እንደሚመረምረንና የሚፈልገው መረጃ ሁሉ ጭምቅ አድርጎ ካስወጣ በኋላ እንዴት ለጌታው በእጅ መንሻነት ለጭዳ አቅርቦን እንደሚሾምና እንደሚሸለም እያሰበ ይሆናል ጎምጅቶ የመጣው ሞኙ በሬ ሆይ ሆነበት እንጂ ነገሩ እንደብራኑ ወታደር ፖሊስ እስር ቤት ከሁለትና ከሶስት ቀናት በላይ አልቆዩም። ወዲያው ነው ነገራቸው ሁሉ የተቀላጠፈው። አጅሬ እንደሆነ የሚሰማው አጥቶ ነው እንጂ ለምሳ ያሰውንን ቁርስ እናደርጋቸዋለን ብሎ ደጋግሞ ተናግሮ ነበር። እናም ነብራኑም እንደነ ጀነራል ተፈሪ በንቲና እንደ ሻምበል አለማየሁ መንግስቱን ምሳ እናደርጋለን ብለው ሲንደፋደፉ ቁርስ አድርጓቸው እርፍ አለ። እኔም በቀድሞ ወዳጄ በአሁኑ ባላንጣዬ በብርሃኑ ላይ እርምጃ እንደተወሰደ ካወቅኩ በኋላ ሞቴን ሞት ወሰደው ብዬ ቢያንስ በእሱ ከተሰነዘረብኝ ዛቻ መድረቴን አውቄ ከሌላ አቅጣጫ የሚመጣውን መጠባበቅ ጀመርኩ። እንግዲህ በደረሰኝ መረጃ መሰረት ሌተና ኮሎኔል ተስፋዬ ወልደ ስላሴ ለባለቤቴ ትንሽ ጊዜ ታስሮ ይቆያል እንጂ ከሞት ተርፎልሻል ብለው ተናግረዋል። ግን ያ ትንሽ ጊዜ ማለት በደርግ አቆጣጠር ስንት ጊዜ ይሆን? ልጅ ሆኜ ቄስ ትምህርት ቤት ውስጥ ስለ ክርስትና ሃይማኖት ስንማር እግዚአብሔር አዳምን ከአምስት ቀን ተኩል በኋላ መጥቼ ነፃ አወጣሃለሁ አለው። በእግዚአብሔር አቆጣጠር 1000 ዘመን እንደ አንድ ቀን ስለሚቆጠር ክርስቶስ ከ5500 ዓመታት በኋላ ከድንግል ማርያም ተወልዶ አዳምን ከኃጢአቱ አነጻው ብለው የኔታ ያስተማሩን ትዝ አለኝና እነዚህ እግዚአብሔር የለም ብለው የሚያምኑና የምድር እግዚአብሔር እኛ ነን ያሉ ደርጎችስ ትንሽ ዘመን ሲሉ በእነሱ አቆጣጠር ስንት ዓመታት ይሆን ብዬ አስቤ የመጣውን ነገር በመጣበት ጊዜ እንዳመጣጡ መቀበል ነው ብዬ የእስር ቤት ኑሮዬን ተያያዝኩት። ቢያንስ ካሁን በኋላ አንዱ አዲስ ነሸጥ ያደረገውና ስልጣን የጠማው ወታደር ጓደኛዬ ተነስቶ ንጉሥነት ከጅሎ የሚያውቁኝ ሰዎች ይንቁኝ ይሆናል ብሎ ፈርቶ ሊያጠፋኝ ካልተነሳ በስተቀር አሁን የማውቀው ሌላ ሰው ስለሌለ ያው እንደ ማንኛውም እስረኛ የሚመጣብኝ ነፃ መጠበቅ እንጂ ከወዳጅ ባላንጣ የሚሰነዘር ሌላ ስጋት አልነበረብኝም። ስለዚህ የወታደር ፖሊስ እስር ቤት ሕይወት እንዲህ እያለ ቀጠለ። በጥቅምት ወር 1971 ዓ.ም ድንገት አንድ ቀን ጠዋት የእስር ቤቱ የመቶ አለቃ ከአንድ ሲቪል ልብስ ከለበሰ ሰው ጋር መጥቶ የፖለቲካ እስረኞች በሙሉ ግቢው ሜዳ ላይ ተሰብስበን እንድንጠባበቅ ተነገረን። ምን ቢነገረን ይሆን ብለን ስንጨነቅ፣ መቼም ያልተወሰነበት እስረኛ ሕይወት በጭንቀት የተሞላ ነው። አንዳንዱ የዋህና ምንም የፖለቲካ ሂደት የማይገባው ሊፈቱን ነው ብሎ ሲጓጓ፣ አንዳንዱ ደግሞ ምንም እንኳ ፍርድ ቤት ቀርቦ ክስ ተመስርቶ ራስን ተከላክሎ ውሳኔ መስጠት ባይኖርም አንድ ሰሞን እስረኛ በዛ ተብሎ አንድ ኮሚቴ ተቋቁሞ በአንዱ ላይ 3 ዓመት በሌላው ላይ 5 ዓመት ሲፈረድና አንዳንዱም ሲፈታ ስለነበር እንደሱ አይነት ውሳኔ ተላልፎ ሊነገረን መስሎ ሲጓጓ፣ ሌላው ደግሞ የሚረሸን ሰው ሊወስዱ ነው ብሎ ሲፈራ፣ ብቻ ምን አለፋችሁ ደግ ተመኙም ደግደጉን ክፉ ተመኙም ክፉን እያሰበ ተሰባሰቡ። ወዲያው የመቶ አለቃው እስከዛሬ ድረስ እዚህ እስር ቤት ስንቆይ ስርዓቱን አክብረን በመኖራችን አመስግኖ፣ አሁን ግን እስር ቤቱ ለሌላ አገልግሎት ስለተፈለገ እስረኞቹ በሁለት ተከፍለን ግማሾቻችን ወደ ከርቸሌ ግማሾቻችን ደግሞ ወደ አራተኛ ክፍለ ጦር እስር ቤት እንድንላክ ከበላይ አካል የተወሰነ መሆኑን ነገረንና እቃችንን ለማዘጋጀት ግማሽ ሰዓት ተሰጠን። ቁርጥ ያለች የወታደር ትዕዛዝ ነበረች። ምን ከዚያ የበለጠ ጊዜ ሲሰጡን ምናችንን ልናዘጋጅበት ነው? ያለን አንድ ፍራሽ፣ አንድ የብርድ ልብስ፣ አንድ ግድግዳ ላይ የተሰቀለ መለወጫ ልብስና ምግብ ባለፈው ቀን የመጣበት ባዶ ሳህን እንጂ ከዚህ ወዲያ ንብረት የለን። ብዙ ጊዜ ያሳለፍነው ማን ወደ ከርቸሌ ማን ደግሞ ወደ አራተኛ ክፍለ ጦር እስር ቤት እንደምንላክ በመከራከር ላይ ነበር። የተሰጠችን ሰዓት አልቃ ሜዳዋ ላይ ስንሰበሰብ የመቶ አለቃውና እንግዳው ሰው መዝገባችንን አወጡና ስማችንን እየጠሩ እናንተ እዚህ ቡድን እናንተ ደግሞ እዚያ ቡድን ይያሉ ሁለት ቦታ ይከፍሉን ነገሩ ግልጽ የሆነ መጣለን ከመጥባችን እንደተመለከትነው ሲቪሎቹ አንድ ቡድን መለዮ ለባሾቹ ደግሞ ሌላ ቡድን ውስጥ ነበር የተመደብነው ከዚያ ወደ ሲቪሎቹ አመልክቶ እናንተ ወደ ከርቸሌ ትሄዳላችሁ ብሎ ወደ መለዮ ለባሾቹ ደግሞ መለስ ብሎ እናንተ ደግሞ ወደ አራተኛ ክፍለ ጦር እስር ቤት ትሄዳላችሁ ብሎ ቁርጣችንን ነገረን በኋላ ለምን ከወታደር ፖሊስ እስር ቤት እንድንለቅ እንደተደረግ ወሬውን ስንሰማ ለካስ ነገሩ እንዲህ ኑሯል ደርግ ራሱን ባለብዙ ፓርቲ የፖለቲካ ድርጅት ነኝ ብሎ ለማስተዳደር ያህል ራሱ ያቋቋማቸው አብዮታዊ ሰደድ ወዝሊክ ይጫትና የመሳሰሉት ድርጅት ተብዬዎች ራሱ የፈጠራቸው የእጅ ስራዎቹ መሆናቸውን ረስተውና የልብ ልብ በቅቷቸው የመንግስቱን ስልጣን መቀናቀንና እንዲያውም እሱን ገልብጠው ስልጣን ላይ ሊወጡ ፈልገው ነው አሉ ሰውየው ደርሶባቸው የሚገለውን ገሎ የቀሩትን ደግሞ በየእስር ቤቱ ለማጎር ቦታ ሲፈለግ የኛ ጉዳይ አፍላ ዘመኑ ስላለፈ ወታደር ፖሊስ እስር ቤት ያለነው የኢሃፓ አባላት መልጆ ለባሾች የነበርነው ወደ አራተኛ ክፍለ ጦር እስር ቤት ሲቪሎቹ ደግሞ ወደ ከርቸሌ እንድንዘዋወር የተወሰነው እኛ ግን ስለ ውሳኔው ምንም የምናውቀው ነገር አልነበረም ከአንድ አመት ከአራት ወራት አብሮ በፍቅርና በመተሳሰብ መቆየት በኋላ ምንጊዜም በመካከላችን ልዩነት አለ ብለን ያላሰብነው ጓደኛሞች ሲቪልና ወታደር ብለው ሲለያዩን ሁላችንም በጣም አዘን አንዳንዶች የአራተኛ ክፍለ ጦር እስር ቤትን የእስር ሁኔታ ጥብቅነት በዝና የሚያውቁት ደግሞ ለወታደሮቹ አዘኑልን እነሱ ቢያንስ ከአሁን በኋላ ቤተሰቦቻቸውን በሳምንት አንድ ቀን በሩቁ ማየትና ተጫዋጭ ውሃውም ቢሆን ማነጋገር እንደሚችሉ ሲያውቁት በሱ ተጽናኑ እኛም መለዮ ለባሾቹ ብንሆንም አራተኛ ክፍለ ጦር እስር ቤት መጽሐፍና ጋዜጣ እንደሚገባ ስለምናውቅ ራሳችንን በዚያ አጽናናን በሀገር እንኳ ሲተረት የሰማሁት የክፉ ቀን ወዳጅ ክፉ ቀንን መስሎ ይታያል ሲባል ነበር ነገር ግን ወታደር ፖሊስ እስር ቤት ቆይታዬ ጊዜ አፍቻቸው የነበሩት እነዚህ ሲቪል ጓደኞቼ ግን የተለመደውን አባባል የሚሽሩ የመከራን ቀን ወደ የደስታ ጊዜ ለመለወጥ የሚችሉ በሞራል የተገነቡ እድሜያቸው ወጣቶች ሆነው አስተሳሰባቸው ግን የመጠቀና የጠለቀ ለምንም አይነት ችግር እጃቸውን የማይሰጡና ተስፋ የማይቆርጡ ነበሩ ምንም እንኳ አልፎ አልፎ ተመሳሳይ ባህሪ ያላቸው ወጣቶች በተናጠል ባገኝም እንደዚህ አይነት በሁሉም አቅጣጫ የተሟሉ ወጣቶች አንድ ላይ ተሰባስበው ካጋጠሙኝ ብዙ ጊዜ ሆነኝ ግን ምን ያደርጋል የእስረኛ የኑሮ ምርጫ የሚወሰነው በአታሪው እንጂ በታታሪው ስላልሆነ እንደተዋደድን እንደተከባበርንና እንደተደጋገፍ አብረን መኖር ባለመቻላችን ተሰነባብተንና እድሉን አግኝተን ብንፈታ ለመገናኘት አድራሻ ተለዋውጠን ወደ የተመደበልን እስር ቤት ሄድንና የወታደር ፖሊስ እስር ቤት የእስር ዘመናችን እዚህ ላይ አበቃ የአራተኛ ክፍለጦር እስር ቤት የአራተኛ ክፍለጦር እስር ቤት በአዲስ አበባ ከተማ መሿለኪያ ተብሎ በሚጠራው አካባቢ የሚገኝ ደርግ ስልጣን ላይ እስከወጣበት ጊዜ ድረስ በወታደር ሰፈርነት ያገለግል የኖረ ግቢ ነው ደርግ ስልጣን ላይ ወጥቶ እስረኛ ማግበስበስ ሲጀምር በመጀመሪያ ታላቁን ቤተ መንግሥት ወደ እስር ቤትነት ሲለውጥና የሚያስረው ሰው ብዛት እየናረ ሲሄድበት የአራተኛ ክፍለ ጦርንም ተጨማሪ እስር ቤት ያደርገዋል በ1971 ዓመተ ምህረት በጥቅምት ወር ወታደር ፖሊስ እስር ቤት ተዘዋውረን ወደ አራተኛ ክፍለ ጦር እስር ቤት ስንመጣ አራት ትላልቅ የቀድሞ የወታደሮች መኖሪያ የነበሩና አንድ የወታደሮች የስፖርት ጂምናዚየም የነበረ ክፍል በድምሩ አምስት ትልልቅ አዳራሾች እንደ እስር ክፍል ያገለግሉ ነበር እያንዳንዱ የእስር ክፍል ከ15 አሞራቱን ፍቅርሱ በፊት ለፊት በኩል ተንሸራተው በተንሰለት ተዘግተው በተንጠልጣይ ቁልፍ የሚዘጉ ሁለት ትላልቅ በርጎች ሲኖሩት 24 ሰዓት ሙሉ ያለማቋረጥ የሚበሩ ፍሎረሰንት መብራቶች ክፍሎቹ ተሰቅለዋል። እያንዳንዱ ክፍል ቁጥር የተሰጠው ሲሆን ለእስር ክፍል የሚያገለግሉት ከአራት ቁጥር እስከ ስምንት ቁጥር ድረስ የተመደቡት አዳራሾች ናቸው። ቤቶቹ ትልልቅ አሞራ ክንፍ ቤቶች ሲሆኑ አራት ቁጥር እስር ቤት ብቻ ለብቻው በሽቦ አጥር የተለየ ሲሆን አምስት ቁጥርና ስድስት ቁጥር፣ ሰባት ቁጥርና ስምንት ቁጥር ሁለት ሁለቱ አንድ ግቢ ውስጥ ሆነው በመካከላቸው ያለውን ክፍት ቦታ የመታጠቢያ ቤትና መጸዳጃ ቤት በጋራ ይጠቀማሉ። አራት ቁጥር እስር ክፍል ቀደም ሲል ጂምናዚየም ስለነበር በጥግ በኩል እንደ ስቴጅ አይነት የቦክስ ቦታ ሲኖረው አልፎ አልፎ ለስፖርት መስሪያ የተተከሉ ፓራሌልና በእንጨት እየታገዙ ወደ ላይ የመውጣት ስፖርት መለማመጃ የሚመስል ቀዳዳ ቀዳዳ ያለው ጣውላ ሁሉ የተተከሉበት ስለሆነ አንዳንድ ጊዜ ቦታ ለማሸጋሸግና ለማብቃቃት ሲሞከር በጣም ያስቸግራል። አካባቢው ረግረግ ስለሆነ ይመስለኛል የመሬቱ እርጥበት ወደ ላይ መጥቶ ግድግዳው ሁሉ ወርዝቶ እርጥበቱ ግድግዳው ላይ ያለም ካርታ መስሎ ይታያል። አራት ቁጥር እስር ቤት ለብቻው የታጠረ ስለሆነ የመታጠቢያ ቤት ውስጥ ያሉትን አንድ አምስት ቧንቧዎችና አራት የመጸዳጃ ክፍሎች እዚያው ክፍል ያሉት እስረኞች ብቻ ስለሚጠቀሙበት የመጸዳጃና የመታጠቢያ ቦታ እጥረት ጎልቶ አይታይበትም። ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንመጣ በጣም ካስደሰቱኝ ነገሮች መካከል ዋናው የመጽሐፍትና ጋዜጣ እንደ ልብ መግባትና እስረኛው አጠገብ የተደረደሩትን መጽሐፍት ብዛት ማየቱ ነበር። ቢያንስ እኔም ለቤተሰቦቼ አሁን የተዘዋወርኩበት እስር ቤት መጽሐፍት ማስገባት እንደሚቻል ነግሬ እስኪመጣልኝ ድረስ ከሌሎች እስረኞችም ተውሼ ማንበብ እንደምችል ስለተረዳሁ በጣም ደሳለኝ። ሌላው ስለ እስር ቤቱ የወደድኩት ነገር ደግሞ በሳምንት አንድ ቀን ማንኛውም እስረኛ ለቤተሰቡ አምስት መስመር መልእክት በጽሑፍ ማስተላለፍ እንደሚችልና ከዚያ የረዘመ መልእክት ካለው ግን በዋዜማው ሰፊ ደብዳቤ ጽፎ በተረኛ መኮንኑ ተነቦና ሳንሱር ተደርጎ የሚያልፍ መሆኑን ማወቄ ነበር። የሚጻፈው ደብዳቤ ግን ስለታሰሩበት ጉዳይ የሚያወሳ የታዋቂ ሰዎችን ስም የሚጠቅስ ለምሳሌ ሻለቃ ገሌን፣ ጓድ ገሌን ጉዳይን አስታውሱልኝ የሚል መሆን የለበትም። የቤተሰብና የንብረት ነክ ጉዳይ ብቻ መሆን ነበረበት። በየሳምንቱ የተፈቀደችልን የዚያች አምስት መስመር ደብዳቤ ነገር ግን ዘወትር ይገርመኝ ነበር። አንዳንዴ ወታደሮች የሚሰጣቸው ትዕዛዝና የሚሰጣቸውን ትዕዛዝ እንዴት እንደሚቀበሉትና እንደሚያስፈጽሙት ሳይ ብዙ ጊዜ በወታደሮች የሚቀለድብን ቀልድ ትክክል ይመስለኛል። በመጀመሪያ ደረጃ አምስት መስመር መልእክት እስረኞች እንዲያስተላልፉ የፈቀደው ባለስልጣን በሐሳቡ የአንድ ወረቀት መጠን ምናልባትም ሁል ጊዜ ቢሮ ውስጥ የሚያየውን የታይፕ ወረቀት አስቦ ይሆናል። እሱም ቢሆን እኮ ሁለት ጎን አለው በቁመቱና በወርዱ። ታዲያ ያቺ የሳምንት አምስት መስመር ደብዳቤ መጻፍ ስትመጣ የማይታይ ጉድ የለም። አንዱ አንድ የታይፕ ወረቀት አራት ቦታ ቆርጦ እዚያች አንድ አራተኛ ገጽ ላይ አምስት መስመር ቢጽፍና አንዱ ደግሞ ያንኑ ወረቀት እንዳለ ሙሉ በወርዱ አምስት መስመር ቢጽፍ ሁለቱም እንደ አምስት መስመር ነው የሚቆጠረው። እዚያች አንድ አራተኛ ወረቀት ላይ የጻፈው ሰው ከተፈቀደው በላይ አንድ መስመር ቢያሳልፍ ወረቀቱ ትንሽ ስለሆነ ነው ብለው አስተያየት አያደርጉም። ያው ከተፈቀደው አልፏል ማለት ነው። እነዚያ ሁለት ጽሑፎች በቃላት ቁጥር ቢወዳደሩ ታዲያ ልዩነታቸው የትየለሌ ይመስላችሁ? የእስር ቤቱ ኃላፊ ደግሞ ምንም ስልጣን የሚባል ነገር የሌለውና ለጉድ የተቀመጠ ሆኖ ነው እንጂ አንድ ቀን እንደዚህ በትንሽ ቁራጭ ወረቀት ላይ የጻፈ ጓደኛችን መልእክቱ ለቤተሰቦቹ ሳይደርስ ተመልሶበት የእስር ቤቱ ኃላፊ ለምን እንደተመለሰበት ሲጠይቀው አምስት መስመር በላይ ስለሆነ ሲነግረው ተናዶ ይችን የምትታከል ወረቀት ላይ የጻፍኩት አምስት መስመር እኮ በትልቅ ወረቀት ቢጻፍ ኖሮ ሁለት መስመር እንኳን አይሞላም። እኛንም የወረቀቱን መጠን ሳትወስኑ መስመር ይያላችሁ ከምትታቸግሩን ምን አለ ባገኘነው ወረቀት መጻፍ እንደነጭ በቃላት ቁጥር ብትወስኑልን አለው። አላፊውን ቆጣ ብሎ በመጀመሪያ ስንት ስራ ያለባቸው ወታደሮች ስራቸውን ፈተው እያንዳንዱ ወረቀት ላይ የጻፈውን ቃላት ሲቆጥሩ ይዋሉ ነው የምትለው? ሲለው ጓደኛችን ምሁርና በማስተማር ዓለም የኖረ ሰው ስለነበረ የግድ መቁጠር የለባቸውም። አንድ መስመር ስንት ቃል እንደሚታወቁ ያንን በመስመሩ ቁጥር ማባዛት ነው ብሎ ጭራሽ የተዘበራረቀና ከጦሩ ጭንቅላት በላይ የሆነ ስራ ሲፈጥባቸው መሆኑን ሲያው አላፊው ዘወትር የሚጠቀምባትን መልስ የኛ ድርሻ እስረኞችን መጠበቅ እንጂ አዲስ ሕግ ማውጣት ስላልሆነ የሚጻፈውን ቃላት ቁጥር መወሰን የኛ ስልጣን አይደለም፣ ስለዚህ ጉዳዩን ለአብዮታዊ ዘመቻ መምሪያ አቀርባለሁ ብሎ ተገላግሎት ሄደ። የአራተኛ ክፍለ ጦር እስር ቤት በጣም የሚያስደንቅ አይነት የእስረኛ ጥንቅር የነበረበት እስር ቤት ነበር። የቀድሞ ሚኒስትሮች፣ የጦርና የፖሊስ ጀነራሎች፣ የኦርቶዶክስ ቤተክርስቲያን ጳጳሳት፣ የእስላም ሼኪዎች፣ ከፍተኛ የባንክ ባለሙያዎች፣ የካቶሊክ መነኩሴ፣ የዩኒቨርሲቲ መምህራን፣ ወታደሮች፣ መኮንኖች፣ የበታች ሹሞች፣ ነጋዴዎች፣ የፓርላማ አባላት፣ ምን የሌለ አይነት እስረኛ አለ? ከፖለቲካ አመለካከት አንጻር የታየ እንደሆነ ደግሞ ፊውዳሎች፣ የሜሶን አመራር አባላትና ጭፍሮቻቸው፣ የኢህአፓ አባላት፣ የኤርትራ ነጻ አውጪ ድርጅት አባላትና ደጋፊዎች ናቸው ተብለው የተጠረጠሩ የአየር ኃይል፣ የባህር ኃይልና የኮማንዲስ መኮንኖች፣ የበታች ሹሞችና ወታደሮች፣ ደርግ እንደተቋቋመ የደርግ አባላት የነበሩና የተባረሩ መኮንኖች፣ መሐንዲስ መምሪያ፣ የአርሚ አቪዬሽን፣ የክብር ዘበኛ አባላትና የነበሩና በለውጡ መነሻ ላይ ቁልፍ ሚና ሲጫወቱ ቆይተው በኋላ ከደርጉ ጋር ቅራኔ ውስጥ ገብተው የታሰሩ መኮንኖች፣ የበታች ሹሞችና ወታደሮች ነበሩ። በሲቪሉ ማዕረግም ቢሆን ግራዝማች፣ ቀኛዝማች፣ ፊታውራሪ፣ በጅሮንድና ደጃዝማቾች ሁሉ ነበሩ። ብቻ ምን አለፋችሁ ዝብርቅርቅ ያለ ጥንቅር ያለበት እስር ቤት ነበር። ታዲያ ልክ እንደ እስረኛው አይነት መዘበራረቅ ሕይወቱና የእስረኛው መደብም እንደዚሁ የተዘበራረቀ ነበር። ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንሄድ ሌላው ያጋጠመን ለውጥ ቢኖር ወታደር ፖሊስ እስር ቤት ሳለን አብዛኛው እዛ ሊታሰር የሚመጣው እስረኛ የዲሲፕሊን እስረኛ በመሆኑ ከፍተኛው የእስር ዘመን 42 ቀናት በመሆኑ የኛ እዚያ ከአንድ ዓመት በላይ በእስር መቆየት በብዙ ጠባቂዎችና እስረኞች ጭምር ርኅራሄና ሐዘኔታ አትርፎልን ነበር። ነገር ግን አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንመጣ ብዙዎቹ እዚያ የነበሩ እስረኞች 1967 ዓመተ ምህረት መጀመሪያ ጀምረው ታስረው የነበሩ ስለነበሩ እኛ እዚያ ተዘዋውረን ስንሄድ አራተኛ ዓመታቸው ላይ ነበሩ። ስለዚህ ከእነሱ ጋር ስንነጻጸር ልክ እንደ አዲስ እስረኛ እንቆጠር ጀመር። አራተኛ ክፍለ ጦር እስር ቤት እንደተዘዋወርን አካባቢ አንዱ እስረኛ ወታደር ወሬ ለማግኘት ጠጋ አለኝና ለመሆኑ ከታሰርክ ስንት ዓመት ሆነ ሲለኝ፣ ብዙ ጊዜ ታስሬ በመቆየቴ ወታደር ፖሊስ እስር ቤት በነበርኩ ጊዜ አገኝ የነበረውን አይነት ርኅራኄ የማገኝ መስሎኝ አስተዛዝኜ ብዙ ቆየሁ፣ አንድ ዓመት ከሶስት ወር አለፈኝ ብለው ስቆብኝ፣ ቆየሁ አልክ? አንድ ዓመት ከሶስት ወር ምን አለ? አሁን አምስቷን ዓመት ፍትላታለህ አለኝ። ለካስ እሱ ከታሰረ አምስት ዓመት ሞልቶት ኖሯል። በዚህ ጊዜ ለቦታው እንግዳ በመሆኔ ሕጉን ማክበር አለብኝ ብዬ ነው እንጂ እንዲህ አይነቱን ሟርት ስላማረከብኝ ልጣላው ጋብቶኝ ነበር። ለብዙ ጊዜ ይህንን እስረኛ ስላማረከብኝ እጠላው ነበር። በኋላ ግን ልክ አምስት ዓመት ከሞላኝ በኋላ ምንም የፍቺ ወሬ ቢጠፋ ምን አለ ያ ሙርቱ ባማረከብኝ መልክ እንኳ በአምስት ዓመት ቢፈቱኝ ማለት ጀምሬ ነበር። የአራተኛ ክፍለ ጦር እስር ቤት ግልጽ ያለ የመደብ ልዩነት ይታይበት የነበረና منم منقوم كلهم يفولتك أسرين يعتبرو بمدبن ያችኑ በእስር ቤት ይወስስ ያለች የቤትና የመጸዳጃ ክፍሎችን የማጽዳትና ምግብቶች ሲመጣ ምግቡን ተቀብሎ በልዋጩ ባለፈው ቀን ምግብ የመጣበትን ሳህን ለምግብ አቅራቢዎቹ የመመለስ ሥራ እንኳ ከበርቲዎቹ እስረኞች እንዳይሰሩ በምግብ አቅርቦት ችግር ላይ ያሉትን እስረኞች ጉልበት በምግብ እየገዙ የሚያሰሩበት እስር ቤት ነበር። አራተኛ ክፍለጦር እስረኞች ልዩነት በሀብት ላይ ብቻ ሳይሆን አብዛኛው እስረኛም መለዮ ለባሽ ስለነበረ አንዳንድ በጠባያቸው ብልሹ ሆነው በወታደሮቻቸው ከተናቁ መኮንኖች በስተቀር ቆጣናዎቹና ክብራቸውን ጠብቀው የሚኖሩት መኮንኖችም ልክ ውጭ ወታደር ካምፕ ውስጥ በነበሩበት ጊዜ የሚከበሩትን ያህል ተከብረው አንዳንድ ሥራ ሊሰሩ ሲሉ ወታደሮቹ በአክብሮትና በፍቅር ስራቸውን ተቀብለው የሚያከናውኑላቸው ነበሩ። እነዚህ ክብራቸውን የጠበቁ መኮንኖችም ውጭ አብረዋቸው ይሰሩ የነበሩትን ወታደሮችና የበታች ሹማምንቶች ጉልበት መበዝበዝ ብቻ ሳይሆን እነሱም በበኩላቸው ጊዜያቸውን ወስደው ራሳቸውን በትምህርት እንዲያሻሽሉ እዚያው እስር ቤት ውስጥ በማስተማር እንዳቅማቸውም በትምህርት መገልገያ መጽሕፍትና ደብተር በመርዳት ትልቅ አስተዋጽኦ የሚያበረክቱ ነበሩ። በአንጻሩ ደግሞ ከፍተኛ መኮንኖች ሆነው ልክ ጨዋታ ሜዳ እንዳለ ትንሽ ልጅ በትንንሽ ነገሮች ከሌላው እስረኛ ጋር በመጣላትና በመጨቃጨቅ ክብራቸውን ያልጠበቁና በበታቾቻቸው የተናቁ መኮንኖችም ነበሩ። ስማቸውን ሳልጠቅስ ሁልጊዜ የዚህ አይነት ባህሪ ሲያጋጥመን የማስታውሳቸውና የማንጸጸታቸው አንድ በከፍተኛ ቦታ ላይ የነበረ ሌተና ኮሎኔልና አንድ አስተማሪ የነበረ ሻምበል መኮንኖች እስረኞች አራተኛ ክፍለ ጦር እስር ቤት ውስጥ ነበሩ። የወታደሩ ቤት የስልጣን ተዋረድ ለማታውቁት ምክትል የመቶ አለቃ ጀምሮ እስከ ሻምበል ድረስ ያሉት የመስመር መኮንኖች ሲባሉ ሻለቃ ጀምሮ እስከ ኮሎኔል ድረስ ያሉት ደግሞ ከፍተኛ መኮንኖች ይባላሉ። ምንም እንኳ በአጠቃላይ መኮንኖች ቢባሉም ከታች ጣት ይበልጣል እንደሚባለው ከፍተኛ መኮንኖቹ ከመስመር መኮንኖቹ የበለጠ የተከበሩና ከፍተኛ ኃላፊነትም የሚታጩ ናቸው። እነዚህ ሁለት መኮንኖች በዚያ እስር ቤት ውስጥ በነበሩበት ዘመን ነገሩ የተገራቢቶች ሆኖ ያ አስተማሪ የነበረው የመስመር መኮንን ክብሩን ጠብቆና ሌሎችንም አክብሮ ሲኖር፣ ሌተና ኮሎኔሉ ግን እቃዬን ነካችሁ፣ ስራዬን ተቀብላችሁ ታሰሩልኝ ቀራችሁ፣ ቁጭ ብላችሁ አነጋገራችሁኝ እያለ በሚረባ በማይረባው ከወታደሮቹም ከመኮንኖቹም እየተናጨ ከመዋሉም በላይ አንድ ቀን ራሱን ለማሻሻልም ሆነ ሌሎችን ለመርዳት መጽሐፍ የሚባል በእጁ ሳይገባ ጊዜውን በመለጫጨት አፍተርሼቭ በመቀባባትና በመኳኳል ያሳልፍ ነበር። ታዲያ የሚገርመኝ ነገር እዚያ እስረኛ የነበሩ የበታች ሹሞችና ወታደሮች በሙሉ ያንን ሌተና ኮሎኔል አንተ ብለው ሲጠሩት፣ ያንን ሻምበል ግን አንቱ ብለው ነበር የሚያነጋግሩት። እና ሰዎች ራሳቸውን የሚያስከብሩትም ሆነ የሚያዋርዱት በራሳቸው አድራጎት ነው። እዚህ አይነቱ አክብሮት ደግሞ ከልብ የመነጨ እንጂ በሕግ ታውጆ ወይም በደንብ ተደንግጎ የሚሰጥ አይደለም። በወታደሩ ቤት ውስጥ ያሁኑን አላውቅም እንጂ ቀድሞ እንደማውቀው መኮንኖች ምንም ያህል በእድሜያቸው ወጣቶች ቢሆኑም በወታደሮቻቸው አንቱ ተብለው ነበር የሚጠሩት። አንዳንድ ወጣት የመስመር መኮንኖች በተለይ በጣም በሚቀርቧቸው አንዳንድ ወታደሮቻቸው ዘንድ አንተ ይባሉ ነበር። እዚያውም ለብቻቸው ሲሆኑና ከስራ ሰዓት ውጭና በአካባቢው ሌሎች ወታደሮችና መኮንኖች ከሌሉ ነው እንጂ ያለበለዚያ ነገሩ የማይታሰብ ነበር። ይሄ ታዲያ በግዴታና በትዕዛዝ የሚገኝ ከበሬታ ስለሆነ በግድ አክብሩ የሚለው ሕግ ተፈጻሚነት ማግኘት በማይችልበት ቦታ ላይ አክብሮት የሚገኘው በተከባሪው ባህሪና በአክባሪው መስፈርት መሰረት ይሆናል። አክባሪው የራሱን መስፈርት ፈጥሮ ይህንን የመሳሰሉትን መስፈርቶች የሚያከብር ሰው ለኔ ክቡር ነውና አከብረዋለሁ ብሎ በራሱ ውሳኔ መሰረት የፈጠረውን መስፈርት የሚያሟሉለትን ያከብራል እንጂ ነፃነቱን አግኝቶ براسو ممرات تجمر لهداثو بفترو مسفرت مكرت مكفرون يقومات دي هاي نتوني تاريقمو باتي بلوچوم بوتا دروچوم اسرانيو ايزن بدم بسيطاي ينبالانو سودمت بيولاي اندى قلدس قد اندى اسربيت سووچين بكت يميه سوابوك بوتا اسكاون عرقات دمانيو يالدم هاي مسلينيو اسربيت يمي فلالبو سووچ تعاق ما تشوبالاي بوهن هاي تقدو يمي فلقواتشو سووچ قاف لما يفردبوت يجيزي رزماني يشاشوا اتشوبا ما يشلو بطريتا عبرو اندينورو يميه درقنو سووش تغمو بتفترو اتشن بيانس بطان لتوسن اجيزي يبتش اتشن يراس اتشن يوان اجيزي ما ننم ساعتا تبننا ساعت دامتن ما هنير انفردقال ده سربيت ليلو تشو نتعنى تشبتش عماري يهننم نتعنى تنو يمينا فقو የነጻነት ነገር ደግሞ ጣሙ የሚታወቀው ሲታጣ ነው እስከነ ተረዱ በእጃዙት ወርቅ ከመዳብ አንድ ነው ይባል አይደል ግን ምርጫው ስለሌለ በግድ ተቻችሎ አብሮ የሚኖር ሲሆን አንዳንድ ጊዜ መቻቻሉ ይጠፋና መኳረፍና አልፎ አልፎም ድብድብ ይታያል ታዲያ ተቻችሎ መኖሩ እስረኛው እርስ በርሱ ብቻ ሳይሆን ከጠባቂዎቹም ጋር ነው የራስተኛ ክፍለ ጦር እስር ቤት ተባባሪዎች ምን አይነት መመሪያ ተሰጥቷቸው እንደሆነ ስራው ላይ የሚስተማሩት አላውቅም ፍጹም ረራሄ የሌላቸውና ጨካኞች ነበሩ ጨካኛቸው ደግሞ በእስረኛው ላይ ብቻ ሳይሆን ስንቅ ለማቅረብ በሚመጣው ቤተሰብ ላይ ጭምር ነበር በተለይ ከዚያች ስንቅ ለማቅረብ ከተፈቀደችው አንድ ሰዓት ማለትም ከአምስት ሰዓት እስከ ስድስት ሰዓት አንዲት ደቂቃ እንኳ አሳልፎ የመጣ ቤተሰብ ምንም እንኳ እስረኛው በዕለቱ ስንቅ ሳይመጣለት ቢቀር ምንም የሚበላው ነገር እንደሌለ ጠባቂዎቹ ቢያውቁም ያለአንዳች ርኅራኄና ሐዘኔታ ነበር ምግቡን ሳይቀበሉ የሚመልሱት በሰዓቱ ደርሰውም ምግቡን በሚያስፈትሹበት ወቅት ብዙ ማንጓጠጥና ስድብ ይደርስባቸው ነበር በአንድ ወቅት የአንዱ እስረኛ ባለቤት መቼም የኢትዮጵያ ሕዝብ ችግር በመጣበት ቁጥር አቤቱታውን ወደ አምላኩ በመጾምና በመጸለይ ስለሚያቀርብ እንዲሁ ጾም ላይ እንዳለች ባለቤቷ ግን እንዳይጎዳባት ብላ እሷ እየጾመች ለእሱ የፍስክ ምግብ ሰርታ ይዛ ትመጣለች። በእስር ቤቱ ሕግ መሠረት ማንኛውም ስንቅ አቅራቢ ያመጣው ምግብ መርዝ የሌለው መሆኑን ለማረጋገጥ መቅመስ ስላለበት እነሱ አጥረው ያጉላሉን የምንፈራው እነሱ እንዳይገሉን ሆኖ ቤተሰቦቻችን እንዳይመረዙን ያመጡትን ምግብ ቀመሱ ማለት እንድትቀም ጠየቃለች ሲቲያ ትዝ ሲላት ጾም ስለሆነ የፍስኩን ምግብ መቅመስ አልፈለገችም ቀመሰች ደግሞ ምግቡ ቢገባ እንደማይችል ስለምታውቅ ትጨነቅና እግዚአብሔርም ቢሆን ጭንቀቴን ስለሚያውቅ ከምስት አድርጌ በተፋው ከኃጢአት አይቆጠርብኝም ብላ አምላኳን ይቅር እንዲላት ተማጽና አንዷን ቅንጣት ልጅጋ አፋ ውስጥ ተፈት ካደረገች በኋላ እንደተሰጠው ተጠንቅቃ አፋ ውስጥ ካቆየች በኋላ ሳህኑ ማለፉን ሳትታውቅ ባፋ የያዘችውን ስጋ መሬት ትተፋዋለች። ይህን ስታደርግ እዚያ ቆመው ፍተሻውን ይመለከቱ ከነበሩት አላፊዎች መካከል አንዱ አይቷት ኖሮ ወደ እሷ ሄደው ሴትዮ ምንድን ያደረግሽው ብሎ ተቆጥቶ ያፈጥባታል። እሷም ያመጣችውን ምግብ የፍስክ ሲሆን እሷ ግን ጾመኛ ስለሆነች ምግቡን እንዳትጠው ብላ ቀምሳ ብቻ የተፋችው መሆኑን አስተዛዝና ትነግረዋለች። ኃላፊውም በቁጣ ደግሞ ባልዮት ዘመን ለዚያውን በማክሰኞ የምን ጾም አመጣሽ? ምግቡ ውስጥ ምናምን ጨምረሽ ስለነበር የሰራሽውን ስለምታውቂ ነው እንጂ የተፋሽው በያውኑኑ አስተሸዋጫት ብሎ ይጮህባታል። እሷም እያለቃቀሰች እዚህ የተሰቃየው አንሶት እኔ ደግሞ ምን አደርግበታለሁ ብለው ነው ረስተውት እንደሆነ እንጂ የገና ጾም እኮ ተይዟል እንዴት ብዬ ልዋጠው ብላ ብትለምነው ምንም ሳይራራ መሬት ላይ ለዚያውም የደቀቀ አሸዋ ላይ ተፍታ ወድቆ የነበረውን ቅንጣቢ ስጋ አንስታ እንድትውጥ ያዛታል። እያለቃቀሰች ያንን አሸዋ የቃመ ስጋ ከመሬት ካነሳች በኋላ ዛው የነበረውን የሻይ ቴርሞፍላስ مكفل تجمرالك حلاك يوم من تتدر بندهونا سلال قباونا إذازو طلو بعد ما سأسأمو تقططو من إجاد الرشنو يعني الساشون سقا عنيك النواشي حلال عاي تيتاي ليلاو بيكار كما براتي بفيت عشوان لما سلتك بشهن فوا لكلت قلات القوبيينو سلو عالك حلاك يوم تقططو عن شيطة أيب شون السل دي بلالشنو ما لكلت ينم قصة بلش قرشات بلوات يجالت قصج يعنى شوائي قامة سقا بسهم عنيسا انتتوت حضر قواتات زبو تشون ديونو بالا تشو سلطان فهلا فيو تشو يعنى النسو ارقموش نبارو فتلي عندان دو تشو ترنيوانو سيمتو يسرنيوش كان سيقول هونونو يميولو مستدا جابيتونا متاقبيو تشو فأسر كفرو ويتش أسر هونو يعندان دو سرنيا ودا متاقبيو تشو سيفلك أسر كفرو برافيدو تلفيت ማማላይ መጥረየት ደግኖ ለተቀመጠው ወታደር ጥያቄ እንደሚጠይቅ ያንተኛ ደረጃ ትምህርት ቤት ተማሪ እጁን አውጥቶ ማሳየት አለበት። ያ ወታደሩ በጁ ባያለው ቆመ ባንገቱ አንዳንዱን ተዳበኛ ግሩን ሰጥሎ ቁጭ ብሎ ሆነ በግሩ ምልክት ሲሰጠው ነው ወደ መታጠቢያ ቤቱ የሚሄደው። ታዲያ አንዳንዶቹ እስረኛው ፊት ለፊት ቆሞ እጁን ሰጥሎ ያዩ ምንም መልስ አይሰጡም ዝም ይሉታል። አንዳንዱ እዚያው እጁን እንደፈቀረ ቆሞ በትዕግስት ይጠብቅ አንዳንዱ ትዕግስቱ ያልቀና መሄዱን ትቶ ይመለሳል። አንዳንዱ ደግሞ ትንሽ ጠብቆ ዘቡ አውቆ ዝም ማለቱን ሲያይ ልክ እንደፈቀደለት ቆጥሮ መሄድ ይጀምር። ዘቡ በቁጣ በያዘው ቆመት የመጠበቂያውን ማማ ቆርቆሮ በኃይል ደብድቦ ቁም ብሎ ልክ እስረኛ ባጥር ሊዘል የመከረ ያህል ይጮኋል። አንዳንድ ጊዜም ለማስፈራራት መሳሪያ ማንቀጫቀጭና ማቀባበል ይጀምራል። ከዚያማ ተረኛም ሻለቃ ይጠራል። ይህም ሻለቃው ይመጣል፣ ሻለቃው ይከተላል። ነገሩ ሁሉ ይጋነናል። ዘቡ ሳልፈቅድለት ሄደ ብሎ አይደለም የሚከሰው፣ ሊያመልጥ ነበር ብሎ ነው። መቼም አባባሉ የበደለ ወታደር ነው ቢሆንም ባላገሪካ ነውና ሁሉ ጊዜ እንደዚህ አይነት ሁኔታ ሲከሰት ተወቃሹ እስረኛው ነው። ምናልባት ዘቦቹን እኛ ፊት ላለመውቀስ ብለው እንደሆነ አላውቅም እንጂ በማንኛውም ጊዜ የዘቦቹ ቃል ነው ተደማጭ የሚሆነው። ትልቁ ችግር ደግሞ በማንኛውም ጊዜ አንድ እስረኛ ጥፋት አጥፍቶ ከተገኘ ጥፋተኛው እስረኛ ብቻ አልነበረም የሚከታው ጠቅላላ እስረኛው ነው። የመተዋረቃው መጥቶ አንዱ እስረኛ ከመካከላችሁ ይሄን ስላደረገ ዛሬ በሩ ተዘግቶ ነው የሚውለው፣ ማንንም እስረኛ ከዚህ ክፍል ወደ መታጠቢያ ቤት መሄድ አይችልም ብሎ ይወስንና ሁላችንም አንድ ላይ እንከታለን። የቡድን ቅጣት በወታደሩ ቤት ውስጥ የተለመደ ነው። ሐሳቡ አንዳንድ ሰዎች ጥፋት ሊፈጽሙ ቢያስቡም አቱ ጥፋቱን በፈጸሙት በነሱ ላይ ብቻ ሳይሆን በሌሎች ንጹሃን ጓደኞቻቸውም ላይ ጭምር ስለሆነ ሌሎች እንዳይከሱ አድርገው ጥፋት ከማጥፋት ይቆጠባሉ ወይም አጥፊዎቹ ጥቂት ስለሆኑ የማያጠፉት እስረኞች ተጽዕኖ ስለሚበዛ የጓደኞቻቸውን ተጽዕኖ ፈርተው አያጠፉም ተብሎ ይመስለኛል። በተለይ የቡድን ቅጣት ሲነሳ የሚታየኝ በቤተሰብ እየቃወት የሚደረገው ነበር። በደርግ ዘመን በወታደር ፖሊስ እስር ቤትና በአራተኛ ክፍለ ጦር እስር ቤት ውስጥ በነበርኩበት ወቅት የፖለቲካ እስረኞች በአመት አንድ ጊዜ ለአስር ደቂቃ አራት የቤተሰብ አባሎቻቸውን የእስር ቤቱ ኃላፊና አጃቢ ወታደሮች ባሉበት ማየትና ማነጋገር ይፈቀድላቸው ነበር። አስቡት፣ ለአንድ አመት ያላያችኋቸውን ቤተሰቦቻችሁን ሚስ እናት እህት ወንድም የመሳሰሉትን ለአስር ደቂቃ ብቻ ስታገኙ ጊዜውን እኩል ብታካፍሏቸው እያንዳንዳቸው ሁለት ደቂቃ ተኩል ነው የሚደርሳቸው ማለት ነው። በተለይ እንደ እናት እህትና ሚስት ከመሳሰሉት ጋር በጠመንጃ ታጅባችሁ ስትገናኙ በጣም ጠንካራ አይነቶች ካልሆኑ አንድ ሁለት ሶስት ደቂቃዎች በእነሱ ለቅሶ ነው የሚጠፋው። ከዚያ በተረፉት ደቂቃዎች ደግሞ ምን ያህል እንደምትነጋገሩ እግዚአብሔር ይወቀው። በእስረኛው በኩል መቼም ቤተሰብ ለመጠየቅ ለዚያ ኪላስር ደቂቃ የሚደረገው ዝግጅት የሚያስገርም ነበር። አለባበስ ጀምሮ መጨነቅ ነው። እንደዚህ ለብሼ ቢያዩኛ ዝሙ ይሆን ተብሎ በደንብ መልበስ መለጫጨት ሁሉ አለ። አንዳንዱ ሰው ደግሞ እዚያ ሲደርስ ያሰበው ሁሉ ስለሚጠፋው የሚያነጋግራቸውን ነገር ለማስታወስ በብጣሽ ወረቀት ማስታወሻ ይዞ የሚሄድም አለ። ቤተሰብ ጥየቃው እስረኛው ተጠርቶ ከመሄዱ በፊት ነው የሚጠይቁት ሰዎች እስር ቤቱ ኃላፊ ቢሮ ገብተው ተቀምጠው የሚጠብቁት። የእስር ቤቱ ኃላፊ ከጠረጴዛው አናት ይቀመጥና ቤተሰቦች በአንድ በኩል በተርታ ሲቀመጡ እስረኛው ታጅቦ ከመጣ በኋላ በሰላምታው ወቅት ምንም ነገር እንዳይቀባበሉ እየተጠበቀ ሰላምታ ተለዋውጦ በጠረጴዛው ሌላ በኩል ከሚጠይቁት ሰዎች ፊት ለፊት ይቀመጣል። ከዚያ የእስር ቤቱ ኃላፊ የተፈቀደው የመጠየቂያ ጊዜ 10 ደቂቃ ብቻ መሆኑን ተናግሮ ሰዓቱን አስተካክሎ ልክ ሩጫ እንደሚወዳደር ሰው ጀምሩ ይላል። ከዚያ የሚያለቅሰውም እያለቀሰ የበረታውም እንባውን ተቆጣጥሮ ሰላምታ መለዋወጥ ይጀመራል። እዚያ መካከል የአንዳንድ ሰዎች ስም ከተነሳ የእስር ቤቱ ኃላፊዎች የሰዎች ስም ማንሳት ክልክል እንደሆነ ጣልቃ ገብቶ ያስጠነቅቃል። እንዲሁ እያለ ያቺ ደቂቃ ልክ ስትደርስ የእስር ቤቱ ኃላፊ ጠረጴዛውን በመዳፉ መጥቶ አቁሙ ይላል። የተጀመረ አረፍተ ነገር እንኳ አያስጨርስም። ብድግ ብሎ ዘወር ብሎ ቢመለከቱ እንደ ሎጥ ሚስት የጨው አምድ ሆኖ ይቀር ይመስል ፊት ላይ ያለውን ሐዘን ቤተሰብ እንዳይ ዋጥ አድርጎ ተነስቶ መውጣት ነው። ታዲያ ያ ግንኙነት ዝቅ ቅዠት ነው የሚመስለው። አንዳንድ ጊዜ ከተመለስኩ በኋላ የጠየቁኝ ሰዎች ምን አይነት ልብስ ለብሰው እንደነበር እንኳ ማስታወስ አልችልም። ለቤተሰብ መጠየቂያ የተመደበው ቀን በሳምንት አንድ ቀን ከሰዓት በኋላ ሲሆን አንድ ቀን ከአራት ወይም ከአምስት ሰዎች በላይ ቤተሰብ ስለማያዩ በጣም ጥብቅ የሆነ ፕሮግራም ወጥቶ ነው የሚሰጠን። ስለዚህ ማ መቼ ቤተሰቡን እንደሚያይ ቀደም ብሎ ፕሮግራሙ ይነገረናል። ግን በቅድሚያ የሚጠይቁንን ሰዎች ስም ዝርዝር አሳውቀን ስማቸው ለአብዮታዊ ዘመቻና ጥበቃ መምሪያ ቀርቦ መጽደቅ አለበት ይሉናል። የቱን ያህል እውነት እንደሆነ ወይም ለማስፈራራት ይሁን ግን አላውቅም። በዚህ የቤተሰብ የመገናኛ ጊዜ አንዳንድ በጣም ትልልቅ ሰዎች ብለን እናከብራቸው የነበሩ ራሳቸውን መቆጣጠር አቅቷቸው ሲመለሱ ልክ እንደ ትንሽ ልጅ ስቅስቅ ብለው ሲያለብሱ፣ አንዳንዶቹ ደግሞ ይህንን ሁኔታ ለመቋቋም አለመቻላቸውን በማወቅ ለአስር ደቂቃ አይቻቸው ናፍቆቴንና ሰቀቀኔን ከመጨመር ባላያቸው ይሻለኛል ብለው የማይገናኙና አንዳንዶቹ ደግሞ ግዴለም አንዴ ማየት ይፈቀድልኝ እንጂ የማደርገውን አውቃለሁ ብለው ዘመዶቻቸውን ለመገናኘት ሄደው የመጠየቂያ ሰዓቱ አልቆ እንዲያቆሙ ሲነገራቸው አሻፈረን ብለው 15ም ሆነ 20 ደቂቃ ያህል ቆይተውና የሰው ስም ማንሳት ትክክል ነው ተብሎ የተላለፈውን መመሪያም ጥሰው ለቤተሰቦቻቸው እባክህን ኮሎኔል ገሌን ወይም ሻለቃ ገሌን ጉዳይን እንዲያማልደኝ ንገርልኝ ብለው ህጉን ሁሉ ጥሰው የሚመለሱ አሉ። ይህንን በሚያደርጉበት ወቅት ሁሉ የእስር ቤቱ ኃላፊ ሰዓት አልፏል አቁሙ እያለ አልፎ አልፎ ከማስጠንቀቅ በስተቀር ሌላ ምንም የኃይል እርምጃ አይወስድም። ዱብዳውና ማዕቱ የሚመጣው ጠያቂው ሰው ከተመለሰ በኋላ ነው። በዕለቱ ከሚገናኙት ሰዎች መካከል የመጨረሻው ከሆነ ደግ፣ ያለበለዚያ ግን ከሱ ቀጥለው የሚገናኙ ሰዎች ለብሰውና ተዘጋጃጅተው በጉጉት ተራቸውን እየጠበቁ ወዲያው እሱ ጨርሶ እንደተመለሰ ወታደሮች መጥተው የሚከተለውን ተረኛ ጠርተው አጅበው መውሰዳቸው ቀርቶ የእስር ቤቱ ኃላፊ ሻለቃ ይመጣና በጠቅላላ እስር ክፍል ውስጥ ያሉትን እስረኞች እንዲሰበሰቡ ያዛል። ከዚያም ቤተሰብ መጠየቅ ተፈቅዶልን እንደነበረና ነገር ግን በደንቡ መሰረት ልንጠቀምበት ባለመቻላችንና ቀደም ብሎ ቤተሰቡን ሊገናኝ ሄዶ የነበረው እስረኛ ለሰዓቱ እንዲያቆም ተነግሮት ሰዓቱን ስላሳለፈ የተሰጠንን መብት በአግባቡ መጠቀም ባለመቻላችን ዛሬ ጀምሮ ሌላ ተለዋጭ ትዕዛዝ እስከተሰጠ ድረስ ከቤተሰብ ጋር መገናኘት ላልተወሰነ ጊዜ የታገደ መሆኑን ያረዳንና ይመለሳል። በእንደዚህ አይነቱ የቡድን ቅጣት ጊዜ እጅግ በጣም የሚያሳዝኑኝ ከዚያ ሰው ቀጥሎ በዚያው ቀን ቤተሰቦቻችንን እናገኛለን ብለው ተዘጋጅተው ተራ ይጠብቁ የነበሩ እስረኞች ናቸው። ቢገርመኝ ነገር ደግሞ የጥበቃ ክፍሉ ጭካኔ ነበር። አንዳንድ ሰዎች በዚያ ቀን እስረኛ ዘመዶቻቸውን ለመገናኘት ብለው ከአዲስ አበባ ውጭ ድረስ መጥተው ተራቸውን እየጠበቁ መሆናቸውን እያወቁ አይግት የለም ለዛሬ ፕሮግራም ተይዞላቸው ቤተሰቦቻቸው ከሩቅ የመጡ ስለሆኑ ዛሬ የመጡት ይገናኙና ከሚቀጥለው ሳምንት ጀምሮ ጥጣቱ ተግባራዊ ይሁን የሚል አስተያየት እንኳን አያደርጉም ነበር። ቀደም ሲል እንደገለጽኩት እስር ቤቱ አምስት የተለያዩ እስር ክፍሎች ያለው ቢሆንም እንኳን የጥየቃ ሰዓቱን ደንቡን ጥሶ ያስተላለፈው ሰው ከየትኛውም ክፍል ቢሆን ቅጣቱ ግን የሚተላለፈው በሁሉም በአምስቱም ክፍል በሚገኙ እስረኞች ላይ ነበር። የእስር ቤቱ ኃላፊ ይቺ አይነቷ ቅጣት እስረኛውን በጣም እንደምትሰማው ስለሚያውቅ በደንብ ነበር የሚጠቀምባት። እስረኛውም ቢሆን የዘመድ መጠየቅ ፈቃድ ሲጀመር ተጨንቆና ተጠቦ ዘመዶቻቸውን ለመገናኘት የሚሄዱትን እስረኞች በሰዓቱ እንዲጨርሱና የተከለከለ ጥያቄን እንዳያነሱ ለምኖና አስጠንቅቆ ነበር የሚልካቸው። ታዲያ አልፎ አልፎ አንዳንድ ራሳቸውን ወዳድ የሆኑ እስረኞች ጉንጥተው በእነሱ ምክንያት ከዘመድ መተያየት ለተወሰነ ጊዜ ከታገደ ያ ለዚህ ምክንያት የሆነ እስረኛ ከሌሎች እስረኞች የሚደርስበት ወቀሳ፣ ስድብና ማዕቀብ ከፍተኛ ነው። ስለዚህ አብዛኛው እስረኛ የእስር ቤቱን ሕግ ለማክበር ብሎ ሳይሆን ጓደኞቹን ቅጣት በመፍራት በሰዓቱ ይጨርስና ሌሎቹንም ሕጎች ያከብር ነበር። የእስረኛ ቅጣት ደግሞ በዚያች በተወሰነችና አይግድ የለም እነዚህ ባያናግሩ ሌሎች የሚያናግሩ ይዘንድ ሄጄ እቀየጣለሁ የሚሉት ሌላ ምርጫ በሌለባት ጠባብ ቦታ ላይ የሚደረግ ማህበራዊ ማዕቀብ ስለሆነ በጣም ከባድ ነበር። የእስረኞችን ማህበራዊ ማዕቀብ ሳስብ ትዝ የሚሉኝ ነገሮች አሉ። የመጀመሪያውን እንኳ ራሴ ያልደረስኩበትም ግን መጀመሪያ ስልጣን ላይ የወጣ ዘመን ለአንድ ዓመት ያህል ታስሮ የተፈታ ዘመዴ ያጫወተኝ ነው። ደርግ ስልጣን እንደተቆናጠጠ ዘመን ከቤተ መንግስት እስር ቤት የተረፉት ባለስልጣኖች አራተኛ ክፍለ ጦር እስር ቤት ታስረው ነበር። እንዲያውም በእነሱ ነበር ለመጀመሪያ ጊዜ የአራተኛ ክፍለ ጦር ካምፕ እንደ እስር ቤት ማገልገል የጀመረው። ዘመኑ እስረኞች የደርጉን ጭካኔ ያልተረዱበት ጊዜ ስለነበር ገና ከመታሰራቸው አንዳንድ ሁኔታዎች እንዳልተሟሉላቸውና ጉዳያቸው በአስቸኳይ ተጣርቶ እንዲለቀቁ እየወተወቱ ስላስቸገሩና ደርግም ገና ተመቻችቶ ስልጣን ኮርቻ ላይ መፈናጠጡን ገና እርግጠኛ ያልሆነበት ዘመን ስለነበር አንድ ሶስት የደርግ አባላት እስር ቤቱ ድረስ ሄደው እንዲያነጋግሯቸው ይላካሉ። ክቡራኑ የደርግ አባላት ገና ከእስር ክፍል ውስጥ ሲገቡ ቀልባቸውን የሳበው መብታቸውን ተገፈውና ከትልቅ የስልጣን ቦታቸው ተዋርደው እዚያ የታጎሩት አዛውንቶችና የቀድሞ ባለስልጣናት ሳይሆኑ ገና መታሰራቸውና ሀብታቸው እንዳለ እና የቤተሰቦቻቸውን ጉልበት ያልደከመ በመሆኑ በገፍ የመጣላቸውና ጠረጴዛ ላይ የተደረደረው ምግብና ፍራፍሬ ነበር። ያ ዘመዴ እንዳጫወተኝ በክፍል ውስጥ የሚገኙት እስረኞች በሙሉ የመጣላቸውን ፍራፍሬ በጋራ ስለሚጠቀሙበት ብዙ ብርቱካኑ፣ ወይኑና መንደሪኑ ሁሉ መካከል ከሚገኝ ጠረጴዛ ላይ ተከምሮ ነበር። ከዚያ እስረኞች ማነጋገር ተጀምሮ የደረሰባቸውን በደል ዘርዝረው ቶሎ ውሳኔ እንዲሰጣቸው አስተዛዝነውና አስፈራርተውም ጭምር ጥያቄያቸውን ያቀርባሉ። ያነጋግሯቸው ከመጡት ሶስት የደርግ አባላት መካከል አንዱ ያንን ሁሉ በገፍ የመጣ ፍራፍሬ ሲያይ ምን ጎደለባችሁና ነው እዚህ በዚህ ሁኔታ እየኖራችሁ ጉዳያችን አልታየልንም እያላችሁ የምታስቸግሩት? አሁን ይሄ እስር ቤት መሆኑ ነው? ባምቢት ነው እንጂ ብሎ ተቆጥቶ የአራተኛ ክፍለ ጦር እስር ቤት በወቅቱ ዝነኛ ከነበረው ሱፐር ማርኬት ጋር አነጣጥሮ አርፈው ተቀምጠው ውሳኔያቸውን በትዕግስት እንዲጠባበቁ አስጠንቅቋቸው ይሄዳል። ከሄደ በኋላ ብዙውን ሰው ያሳዘነውና ያናደደው ዋናውን ነፃነታቸውን የመገፈፋቸውና ፍትህ ማጣታቸውን ሳይ ጠረጴዛ ላይ የተደረደረውን ፍራፍሬ ተመልክቶ ምንም እንዳልጎደለባቸው ተችቶ መሄዱ ነበር። በወቅቱ እዚያ ክፍል የነበሩና ይህን አነጋገሩን የሰሙ እስረኞች ሰውየውን ሁልጊዜ ነበር በክፉነቱ የሚያስታውሱት። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።